የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት ኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምናመሻችሁ። የዕለተ ቅዳሜ ታህሳስ 19 2017 ዓ.ም ፕሮግራማችንን ይዘንላችሁ ቀርበናል። አስተናጋጃችሁ ቆንጂት ታየ ነኝ። የተለያዩ ዘገባዎችና ውይይቶችን አዘጋጅተናል። እያነጋገረ ያለው ዩኒቨርሲቲዎች የፕሮፌሰርነት ማዕረግ መስጠት እንዲያቆሙ ትምህርት ሚኒስቴር ያሳለፈው ውሳኔ አንዱ የምሽቱ ትኩረታችን ይሆናል። ሌሎችም ቅንብሮች ይዘን እስከ 4 ሰዓት አብረናችሁ እናመሻለን። የዓለም ዜናዎችን አድምጠን እንመለስ። ንጉሱ ታምሬ ፕሮግራማችንን ይመራልናል። አብራችሁን አምሹ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የእስራኤል ወታደራዊ ኃይል በሐማስ ታጣቂዎች ላይ ያነጣጠረ ጥቃት በሰሜናዊ ጋዛ የሚገኘውን ትልቅ ሆስፒታል ከአገልግሎት ውጪ ማድረጉንና የሆስፒታሉን ኃላፊ ወይም ዳይሬክተሩን በቁጥጥር ስር መዋሉን የዓለም ጤና ድርጅትና የጤና ባለስልጣናት ዛሬ ቅዳሜ አስታወቁ። በከማል አድዋን ሆስፒታል ላይ የተፈጸመው ጥቃት ተቋሙን ከጥቅም ውጪ አድርጎታል በማለት የጋዛን ከባድ የጤና ቀውስ እያባባሰው መሆኑን የፍልስጤም ግዛት የጤና ባለስልጣናት ተናግረዋል። የዓለም ጤና ድርጅት ኤክስ ላይ ባወጣው መግለጫ ዛሬ ጠዋት በካማል አድዋን ሆስፒታል ላይ የተደረገው ጥቃት በሰሜን ጋዛ የሚገኘውን የመጨረሻውን ዋና የጤና ተቋም ከአገልግሎት ውጪ አድርጎታል ብሏል። የመጀመሪያዎች ዘገባዎች እንደሚያመለክቱት በጥቃቱ ወቅት አንዳንድ ዋና ዋና ክፍሎች በከፍተኛ ሁኔታ ተቃጥለዋል፣ ወድመዋል ሲል አርብ ረፋድ ላይ የጀመረውን የእስራኤል ጥቃት በመጥቀስ ገልጿል። እስራኤል ከየመን የተተኮሰ ሚሳኤል ማምከኗን አስታወቀች። በሁቲዎች ቁጥጥር ስር ባለችው የየመን ዋና ከተማ ሰንዓ ላይ አዲስ የአየር ጥቃት ከፈጸመ አንድ ቀን በኋላ ዛሬ ቅዳሜ ማለዳው ላይ ከየመን የተወነጨፈ ሚሳኤል አየር ላይ ማምከኑን የእስራኤል ጦር ተናግረዋል። ዛሬ ቅዳሜ ከየመን የተተኮሰው ሚሳኤል ወደ እስራኤል ግዛት ከመግባቱ በፊት ተጠልፏል። ከዚያ በፊት በኢየሩሳሌምና በሙት ባህር አካባቢ የማስጠንቀቂያ ደውሎች ሲጮሁ ቆይተዋል ሲል የእስራኤል ጦር አስታውቋል። ከአንድ ቀን በፊት ሰንዓ ላይ አዲስ የአየር ጥቃት የተፈጸመ ሲሆን ከጥቃቱ ጀርባ ያለ ማን እንደሆነ ባይታወቅም የሁቲ አማጽያን የአሜሪካና የብሪታንያ ጥቃት ነው ሲሉ ተጠያቂ አድርገዋቸዋል። ከእስራኤል ከዩናይትድ ስቴትስም ሆነ ከብሪታንያ ጥቃቱን አስመልክቶ የተሰጠ አስተያየት የለም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩክሬን በሩሲያ ኦሪዮል ግዛት የድሮን ማከማቻ መጋዘን ማጥቃቷን አስታወቀች። ዩክሬን በሩሲያ ኦሪዮል ግዛት ውስጥ የሚገኘውን የረጅም ርቀት ሰው አልባ አውሮፕላን ድሮን ማከማቻና የጥገና መጋዘን መምታቷን ዛሬ ቅዳሜ ተናግራለች። በዚህ ጥቃት ሩሲያ በዩክሬን ላይ በጅምላ የምትፈጽመውን የመጠነ ሰፊ የድሮን ጥቃት በከፍተኛ ደረጃ እንዲቀንስ ማድረጓን አክላለች። ከዩክሬን ጦር ጠቅላይ ኤታማዦር በማህበራዊ መድረኩ ቴሌግራም ላይ የወጣው መግለጫ እንዳመለከተው ጥቃቱ የተፈጸመው ከትላንት በስቲያ ሐሙስ በዩክሬን አየር ኃይል ነው። መግለጫው አክሎ በጥቃቱ ሳቢያ ከጥቃት ተጠብቀው የተከለሉ የካሚካዜር ድሮኖች ማከማቻ፣ የጥገናና እድሳት እንዲሁም ጥበቃ ይደረግላቸው የነበሩ በርካታ የኮንክሪት ግንባታዎች ወድመዋል ብለዋል። ይህ ወታደራዊ ዘመቻ የጠላት ኃይል በዩክሬን የሲቪል መሰረተ ልማቶች ላይ የአየር ላይና የድሮን ጥቃቶች የማድረስ አቅሙን በከፍተኛ ደረጃ ቀንሷልም ሲል መግለጫው ገልጿል። ፑቲን ለተከሰከሰው አውሮፕላን አሳዛኝ ክስተት የአዘርባጃን መሪን ይቅርታ ጠየቁ። የሩሲያው ፕሬዝደንት ቭላዲሚር ፑቲን አሳዛኝ ክስተት ሲሉ ለገለጹት በካዛክስታን 38 ሰዎች ለሞቱበት ለአዘርባጃን አየር መንገድ አውሮፕላን የመከሰከስ አደጋ ይቅርታ ጠየቁ። የክሬምሊን መግለጫው ባለፈው ረቡዕ አውሮፕላኑ ለማረፍ በሚሞክርበት ወቅት የሩሲያ ግዛት በሆነችው በቼችኒያ ሪፐብሊክ ዋና ከተማ ግሮዝኒ አቅራቢያ የሚገኙ የአየር መከላከያ መሳሪያዎች ወደ ዩክሬን ሰው አልባ አውሮፕላኖች ይተኩሱ እንደነበረ ተናግረዋል። አውሮፕላኑ ተመቶ የወደቀው በሩሲያ አየር መከላከያ ነው ግን አላለም። የስልክ ልውውጡን አስመልክቶ ከክሬምሊን የተገኘው መግለጫ እንዳመለከተው ፑቲን የአዘርባጃኑን ፕሬዚደንት ኢልሃም አሊየቭን አሳዛኙ ክስተት በሩሲያ አየር ክልል ውስጥ በመፈጠሩ ይቅርታ ጠይቀዋል ብለዋል። አውሮፕላኑ የተከሰከሰው ከአዘርባጃን ዋና ከተማ ከባኩ ወደ ግሮዝኒ በመብረር ላይ እያለ ወደ ካዛክስታን ዞሮ ለማረፍ ሲሞክር ነበር። ከአደጋው በሕይወት የተረፉት 29 ሰዎች እንደነበሩ ተመልክተዋል። ትላንት አርብ የአሜሪካ ባለስልጣንና የአዘርባጃን ሚኒስትር በየፊናቸው ባወጡት መግለጫ የአውሮፕላኑ መከስከስ በውጭ ኃይል መሳሪያ መክሰሱን አውሮፕላኑ በውጭ ኃይል መሳሪያ መከስከሱን ተጠያቂ አድርገዋል። አድማጮች ለምሽቱ የተጠናቀረው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
የዓለም ዜናዎችን አድምጠን ተመለስን። በ19 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈው የቅዳሜ ታህሳስ 19 ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ ጋብዛለሁ። ፕሮግራማችንን ለመከታተል ከአጭር ሞገድ እና ከኢትዮሳት በተጨማሪ በዌብሳይታችን amharic.voanews.com ላይም በቀጥታ ልትከታተሉ ትችላላችሁ። ትምህርት ሚኒስቴር ዩኒቨርሲቲዎች የፕሮፌሰርነት ማዕረግ እንዳይሰጡ ያሳለፈው ውሳኔ ተቋማቱን ይጎዳቸዋል ሲሉ ባለሙያዎች ተናገሩ። ለአሜሪካ ድምፅ አስተያየት የሰጡ ባለሙያዎች ሚኒስቴር መስሪያ ቤቱ ነባሩን የደረጃ እድገት መመሪያ በአዲስ መተካ ሲገባው እሱን በደብዳቤ ሽሮ የደረጃ እድገት እንዳይሰጥ መወሰኑ የዩኒቨርሲቲዎችን እንቅስቃሴ ያስተጓጉላል፣ ውስጣዊ ነጻነታቸውንም ይጋፋል ብለዋል። ትምህርት ሚኒስቴር በበኩሉ በተቋማቱ የውስጥ አስተዳደር ውስጥ ጣልቃ አልገባሁም፣ በቅርቡ አዲስ መመሪያ እስኪወጣ ድረስ ይህንን ውሳኔ አሳልፌያለሁ ብሏል። ገብረ ሚካኤል ገብረ መድን ያስተላለፈው ዘገባ እነሆ።
የአሜሪካ ድምፅ የተመለከተውና በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተፈርሞ ለተቋማቱ የተላከው ደብዳቤ ከጥቅምት 2013 ዓ.ም ጀምሮ ሲሰራበት የነበረው የአካደሚክ ሰራተኞች የደረጃ እድገት መመሪያ ክፍተት የታየበት በመሆኑ በመሻሻል ላይ እንደሚገኝ ይጠቅሳል። እናም ሁሉም ከፍተኛ የትምህርት ተቋማት የተሻሻለው መመሪያ እስኪደርሳቸው ድረስ የሙሉ ፕሮፌሰርነት ማዕረግ እድገት እንዳይሰጡ ያዛል። በጉዳዩ ዙሪያ ለአሜሪካ ድምፅ የግል አስተያየታቸውን የሰጡ በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽን መምህር ዶክተር ጌታቸው ጥላሁን ሚኒስቴር መስሪያ ቤቱ የትምህርት ጥራት መውረድ ስለሚያስጨንቀው ችግሩን ለማረም የሚያደርጋቸውን ጥረቶች አደንቃለሁ ብለዋል። ሆኖም የአሁኑ ውሳኔው በምሁራን ላይ ሞራላዊ ጉዳት ያስከትላል ሲሉ ተችተዋል።
ያ 2013 ላይ ጥቅምት የወጣን መመሪያን ለምሳሌ ማዕከል አድርጎ ራሱን ለማሳደግ የሚተጋ የሚሰራ አንድ የዩኒቨርሲቲ መምህር ዛሬ ነገ እያሉ እየጠበቁ የነበሩ በሂደት ውስጥ ያሉትን ሁሉ አዲስ የመጣው ደብዳቤ ያግዳል፣ ይከለክላል፣ ቀስም የሚሰብር ነው። እኔ ልክ ነው ብዬ አልወስድም።
ለአሜሪካ ድምፅ ሀሳባቸውን ያጋሩት ሌላኛው አስተያየት ሰጪ በአዲስ አበባ ዩኒቨርሲቲ የትምህርትና ባህሪ ጥናት ኮሌጅ ዲን የሆኑት ዶክተር የቆያለም ደሴ ናቸው። እሳቸው በሰጡት የግል አስተያየትም የከፍተኛ ትምህርት ተቋማት ልዩ ልዩ ዓለም አቀፍ ግንኙነቶችን የሚያደርጉ ናቸው ካሉ በኋላ የዚህ አይነቱ ውሳኔ ግን ይጎዳቸዋል በማለት ይገልጻሉ።
አንደኛ እገዳው ኢንዴፊኔት ነው፣ መመሪያ እስከሚወጣ ድረስ የሚል በጊዜ ያልተገደበ እገዳ ነው የሚመስለው። ይሄ የብዙ መምህራንን ብቻ ሳይሆን የተቋማትንም ሁኔታ ይጎዳል። የተሻለ የሚሆነው የሚመስለኝ ያንን የሚተካ መመሪያ አዘጋጅቶ ከዚህ ቀን ጀምሮ ከአሁን በፊት የነበረው አተገባበር አሰራር በዚህኛው መመሪያ ተተክቷል፣ ስለዚህ የድሮ ከአሁን በኋላ በተግባር ላይ መዋል የለበትም በሚል ቢተካ የበለጠ ሁሉም ሰው የሚቀበለው አሳማኝ ይመስለኛል። አሁን ግን በደብዳቤ መመሪያ እስከሚወጣ ድረስ ታግደዋል የሚል እኔ ከአሰራር አንጻርም ከስታፍ ሞራልም ከተቋማት አጠቃላይ ሁኔታም እኔ ብዙም ትክክለኛም ተገቢም ደውዬ አላስብም። መመሪያን በደብዳቤ መሻር ለአሰራር በጣም አስቸጋሪ ነው።
ስለዚህ ጉዳይ አስተያየት እንዲሰጡ በአሜሪካ ድምፅ የተጠየቁት በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራጡ ሹኔ ተቋማቸው ይህን ውሳኔ ያሳለፈው ከዩኒቨርሲቲዎቹ በመጣለት ጥቆማ መሰረት መሆኑን ጠቅሰው ውሳኔውም ጊዜያዊ ነው ብለዋል።
የትምህርት ሚኒስቴር አይደለም መነሻ የነበረው፣ ከዛ ከመምህራን ከዩኒቨርሲቲዎች ራሳቸው ጥቆማ መጥተው ነው። ትክክል ያልሆነ አሰራር አለ፣ በወጣው ደንብ የማይሰሩ ዩኒቨርሲቲዎች አሉ፣ ዝም ብሎ እየሰጡ ያሉ ተብሎ መጣ። ነባር ፕሮፌሰሮችን አውጣተው እስቲ ይዩት የተባለው ይሄ ጥቆማ እውነት ነው ወይ? እውነትም ሲያዩ ተገኘ ማለት ነው። ስለዚህ መመሪያውም አንዱ ችግር መመሪያ ለማክበር ችግር አለ። ሁለተኛ መመሪያም አልፎ አልፎ ክፍተቶች አሉት። እሱ እየታየ ነው። አግደ ነው ሳይሆን እሱ እስኪወጣ ጥፋቱ ይቀጥል ስለማይባል ነው እንጂ አሁን በቅርብ ስለምንለቀቅ ይሄ ነው።
የጅማ ዩኒቨርሲቲው መምህር ዶክተር ጌታቸው ጥላሁን ትምህርት ሚኒስቴር የከፍተኛ ትምህርት ተቋማቱን የመቆጣጠርና የመከታተል ስልጣንና ኃላፊነት አለው ይላሉ። ሆኖም በዚህ መልኩ ንጻነታቸውን ሊጋፋ አይገባም ሲሉ ሞግተዋል።
ወነት ለመናገር የሚተበቀውና መሆን የሚገባውማ ተቋማቱ በየራሳቸው ንጻነትና ኃላፊነት የየራሶቻቸውን የድገት የሚሆን ሌሎች መመሪያዎች አውጥተው አስተችተው አጽድቀው በዛ መሰረት ደግሞ ድገት የሚሆን ሌሎች ነገሮች እንዲያሰሩ ነው የሚጠበቀው። ባይሆን ይሄ ከአጠቃላይ ሀገራዊ የትምህርት የከፍተኛ ትምህርት የጥራትና ደረጃ ማስጠበቅ ማዕቀፍ አንጻር ሚኒስትሪ ኦፍ ኤጁኬሽን ያንን ኦቨርሲ ማድረግ ይጠበቅበታል። በዚህ ደረጃ ግን በቀላቴ ከዛሬ ጀምሮ ይሄን አድርጉ ከዛሬ ጀምሮ ያናትድርጉ የሚለው እንደው ከማንዴቱም ከክብሩም ትንሽ ዝቅሚያስገ ይመስለኝ።
ሚኒስትር ዴኤታው አቶ ኮራ ጡሹኔ በበኩላቸው ውሳኔው በተቋማቱ ጉዳይ ላይ ጣልቃ መግባት አይደለም ብለዋል።
ነጻነት የማደግ ነጻነት አላችሁ፣ የተሻለ ነገር የመስራት አላችሁ። ትምህርት ሚኒስቴር ዋና ኃላፊነቱ ስታንዳርድ ሴት የማድረግ ነው። ስታንዳርድ ማለት ከዚህ በታች መውረድ አይቻልም። ነጻነት ማለት ከዛ ጀምሮ ግን የማውረድ ነጻነት የለም፣ ጥራት ላይ ማለት ነው።
የትምህርት ሚኒስቴር ለተቋማቱ በላከው ደብዳቤ ቀደም ሲልም ሐምሌ 24 ቀን 2016 ዓ.ም ተመሳሳይ ትዕዛዝ ሰጥቶ እንደነበር አውስቶ፣ ሆኖም አንዳንድ ከፍተኛ ትምህርት ተቋማት ክልከላውን በመጣስ የፕሮፌሰርነት እድገት መስጠት መቀጠላቸውን አመልክቷል። ይህ አካሄድ አግባብነት እንደሌለው ያወሳው ደብዳቤው ከታህሳስ 1 ቀን 2016 ዓ.ም ጀምሮ በየትኛውም የከፍተኛ ትምህርት ተቋም የተሰጠና የሚሰጥ የሙሉ ፕሮፌሰርነት ማዕረግ እድገት ተቀባይነት እንደማይኖረው አሳውቋል። ለአሜሪካ ድምፅ የግል አስተያየታቸውን የሰጡት ሌላኛው የጅማ ዩኒቨርሲቲ ባልደረባ ዶክተር ተክሉ ገመቹ በበኩላቸው አንድ ዓመት ወደ ኋላ ሄዶ ውሳኔ መስጠት ትክክል አይደለም ይላሉ።
ሁለተኛ ጊዜ የተሰጠ ማሳሰቢያ ተብሎ የመጣው አይነት እሱ ላይ እኔ ማስተካከያ ቢደረግ ብዬ የማስበው ሐምሌ 24 ነው። ይሄ እንዲዘገይ ተብሎ የመጣው ከዛ በፊት ምንም የመጣ ደብዳቤ ከትምህርት ሚኒስቴር ባለመኖሩ ህጉና ስርዓቱን ተከትሎ የተሰሩ አሉ። ስለዚህ አሁን ከታህሳስ 1 2016 ጀምሮ የሚለው ነገር ምናልባት ወደ ኋላ ተመልሶ ባልታዘዘበት ሁኔታ ሰው ባለው መመሪያ ተሰርቶ እድገት ከሰጠ በኋላ አይ ተቀባይነት የለውም ማለት ትንሽ ማስተካከያ ቢደረግበት ጥሩ ይመስለኛል።
አቶ ኮራ ጡሹኔ በበኩላቸው በተባለው ጊዜ ውስጥ የተሰጡ የፕሮፌሰርነት ማዕረጎች ካሉ በመመሪያው መሰረት ስለመሰጠታቸው ይፈተሻሉ ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው እናመሰግናለን። በቀጣዩ ቅንብር ደግሞ ወጣቶችና የሰላም ግንባታ ተሳትፏቸውን እንመለከታለን። በኢትዮጵያ የሚካሄዱ የሰላም ግንባታ ሂደቶች ወጣቶችን ማዕከል ያደረጉ ሊሆን እንደሚገባ ተጠቁሟል። ፕሮፌሰር ገብሬ ይንቲሶ የቀድሞ የጂንካ ዩኒቨርሲቲ ፕሬዝደንትና በአሁኑ ወቅት የአካታች ሰላምና ልማት በአፍሪካ የተሰኘ ግብረሰናይ ድርጅት በስራ አስኪያጅነት ይመራሉ። ሚያዝያ 14 ቀን 2016 ዓ.ም የመቀለ ዩኒቨርሲቲ ከሌሎች ተባባሪ አካላት ጋር ባዘጋጁት መድረክ በሰላም ግንባታ የወጣቶች ሚና በተመለከተ የመወያያ ጽሑፍ አቅርበው ነበር። የአሜሪካ ድምፅ ጋር ባደረጉት ቃለ ምልልስም በኢትዮጵያ ወጣቶች ከግጭትና ጦርነት ወጥተው ወደ ሰላም እንዲመጡ የሚያስችሉ የሰላም ግንባታ ስራዎች በበቂ ሁኔታ እየተሰሩ አይደለም ብለዋል። አስማማው አየነው አነጋግሯቸዋል።
ጦርነት በጎ ነገር የለውም። 100% ጎጂነት ነው ያለው። ከጠቅላላው ማህበረሰብ አንጻር ደግሞ ወጣቱ ላይ በተለየ ሁኔታ ጉዳት ያደርሳል። አንዱ ሁላችንም የምናውቀው በጦርነት ውስጥ በአብዛኛው የሚሳተፉት ፊት ለፊት የሚጋፈጡት በወጣትነት እድሜ ያሉ ናቸው። ጦርነት አጥፊ ነውና ያው በርካታ ወጣቶች ህይወታቸውን ያጣሉ። በርካቶች የመቁሰል አደጋ ይደርስባቸዋል። ይሄ የመጀመሪያው ገፈት ነው። ይሄ የመጀመሪያው ችግር ነው። ቀጥሎ ደግሞ ምናልባት በሁለተኛ ደረጃ ሊገለጽ የሚችል ጉዳት ቢኖር በጦርነት ጊዜ የኢኮኖሚ እንቅስቃሴ አይኖርም። የንግድ እንቅስቃሴ፣ እርሻ ይስተጓጎላል። ማንኛውም አይነት የእንቅስቃሴ ስለሚስተጓጎል ለወጣቶች የስራ እድል ለመፍጠር የማይቻልበት ሁኔታ ስለሚኖር በሀገራችን ደግሞ እንደምናውቀው ብዙ ወጣት ስራ የለውም። ስራ አጥ ነው፣ ስራ ይፈልጋል። በጦርነት ምክንያት ደግሞ የሰራቱ ቁጥር የበለጠ እየጨመረ ይሄዳል ማለት ነው። ጦር ሜዳ ውሎ ጉዳት ከሚደርስበት በተጨማሪ ጦር ሜዳ ያልሄደውን ባለበት አካባቢ ሰርቶ ገብቶ ወጥቶ ሰርቶ እንዳይገባ የስራ እድል መፍጠር ስለማይቻል እንዳልኩት ኢኮኖሚው ስለሚጎዳ የስራ አጡ ቁጥርም እየጨመረ እንዲሄድ ያደርጋል በወጣቱ ላይ። ይሄ ሌላው ተጽዕኖ ነው። ኢቭን ጦርነቱ ከቆመ በኋላ ጉዳቱ እንዲህ በቀላሉ የሚሽር አይደለም። የስራ እድሉን በቀላል ሊፈጠር አይችልም በጦርነት ማግስት። ስለዚህ ላልተወሰነ ጊዜ የወጣቶች ስራ አጥነት ሊቀጥል የሚችልበት ሁኔታ አለ። በልዩ ሁኔታ ምናልባት ትኩረት ተሰርቶ ወጣቱ ወደ ስራ እንዲመለስ ካልተደረገ መስተቀር በጦርነት ማግስትም የስራ አጥነት ችግሩ እየከፋ ሊሄድ ይችላል። በስነ ልቦና በአካላዊ ጉዳትም እንደዚሁ ለረጅም ጊዜ ሊቆይ የሚችል ጉዳት ያደርስባቸዋል። የቆሰሉ ሰዎች ምናልባትም እድሜ ልካቸውን እንደ ሌሎች ጤናማ ሰዎች ሰርቶ ራሳቸውን የማይችሉበት ሁኔታ ሁሉ ሊፈጠር ስለሚችል ጦርነት በጣም አስከፊ ነገር ነው እና በእነዚህ ሁሉ ነው ወጣቱን በተለየ ሁኔታ የሚጎዳው።
ምናልባት ፕሮፌሰር፣ ወደዚህ ጦርነት ወጣቶቹ እንዲገቡ የሚያደርጋቸው ገፊ ምክንያቶች ምንድን ናቸው?
ወጣቶች ፈልገው ወደ ጦርነት ይገባሉ የሚል እምነት የለኝም። ጦርነት የምነሳባቸው በርካታ ምክንያቶች ይኖራሉ። ጦርነት እንዲነሳ የሚያደርጉ አካላት ይኖራሉ። ነገር ግን ብዙውን ጊዜ ወጣቶቹ ተቀስቅሰው ነው ወደዛ የሚሄዱት እና በራሳቸውን ፍራስትሬሽን ሊኖርባቸው ይችላል። ከስራ አጥነት ጋር በተገናኘ ኢፍትሃዊ አሰራር ካለ ከሱ ጋር በተገናኘም ወጣቶቹን ለመቀስቀስ የሚያስችል መንገዶች ይኖራሉ። በዋናነት ግን ጦርነት የሚፈልጉ አካላት በተደራጀ መልኩ የወጣቱን ደካማ ጎን በማየት በተለይ ስራ አጥነቱን እና ሌሎችንም ክፍተቶች በማየት ያንን በመጠቀም ነው ቀስቅሰው ወደ ጦር ሜዳ እንዲሳተፉ የሚያደርጉት። እኔ ወጣቶች በዝንባሌ በባህሪያቸው ጦርነት ይፈልጋሉ፣ ጦረኛ ናቸው፣ ፈልገው ይሄዳሉ የሚል እምነት የለኝም። ሌላ አካል ቀስቅሶ እንደምወስዳቸው ነው እኔ የምረዳው።
ምናልባት በጦርነት ወቅት የሚደርስባቸውን ወጣቶች ላይ የሚደርሰውን በእርግጥ ጦርነት የሚመርጠው የማህበረሰብ ክፍል የለም፣ ሁሉም ተጎጂ ነው። እንደው እኛ ትኩረታችንን ወጣቶች ላይ ስላደረግን ነው እና የሚደርስባቸውን ጉዳት አነሳን። ከድህረ ጦርነትን በተመለከተ ቅድም አነስተዋል፣ በድህረ ጦርነት ላይ በሚደረጉ ስምምነቶች፣ በሚደረጉ የሰላም ግንባታ ሂደቶችስ በኢትዮጵያ ውስጥ ወጣቶች በጦርነት ውስጥ ካላቸው ተሳትፎ እኩል እድል እየተሰጣቸው ነው ብለው ያምናሉ?
እንደ አገር በምን ያክል ደረጃ በሰላም ሂደቱ በሰላም ግንባታ ላይ እንዲሳተፉ እየተደረገ ነው ላልከው ሙሉ መረጃ የለኝም ብያለሁ። ነገር ግን አንዳንድ ጥረቶች እንዳሉ በመንግስት ደረጃ የሚደረጉ ጥረቶች እንዳሉ አውቃለሁኝ። ትግራይ ክልል ላይ ለምሳሌ እንደዚሁ እኔ ባለፈው እንዳልከው 700 ወጣቶች በተሳተፉበት ሄጄ ጽሑፍ አቅርቤ ነበርና ያ አንዱ ጥረት ነው። ለምሳሌ በትግራይ ክልል እየተደረገ ያለው ሰላም ግንባታ ላይ ወጣቱ እንዲሳተፍ ከመላው ትግራይ 700 ወጣቶችን አምጥተው ነው ያን ያሰሩት። ከዛ በኋላ ደግሞ የነበራቸው እቅድ ወደ ወረዳዎች መውረድ ነበርና በ18 ወረዳዎች ላይ ወርደው ስለ ሰላምና ጸጥታ ትሬኒንግ ሰጥተዋል። ሌሎችም ለምሳሌ የሚሰሯቸው ስራዎች አሉ በኤንጂዎች አማካኝነት። ለምሳሌ ያህል አርት ፎር ፒስ በሚል ፕሮግራም ወጣቶችን አደራጅተው ስልጠና እየሰጡ በሙዚቃ፣ በድራማ፣ በሰርከስ፣ በማርሽ ባንድ፣ ስዕል በመሳል በእነዚህ ሁኔታዎች ወጣቱን ወደ መድረክ እያመጡ ኢቨንት እያዘጋጁ እንዲያቀርቡ እያደረጉ ከትራውማው እንዲወጣ እንደገና በሰላም ግንባታው ላይ እንዲሳተፍ እየተደረገ እንደሆነ አውቃለሁኝ። ግን በአሁኑ ሁኔታ መላው ኢትዮጵያ ውስጥ ዞሮ ጦርነት ባለባቸው አካባቢዎችም ሆነ ጦርነት በቆሙባቸው አካባቢዎች እንደ ልብ ዞሮ መረጃ መሰብሰብ ስለማይቻል ይሄ በስፋት ሌሎችም ጋር ይደረጋል ወይ ውጤታማ ነው ወይ የሚለውን ሊገልጽልህ አይችልም። ግን ጥረቶች አሉ፣ በመንግስት የሚደረጉ ጥረቶች አሉ። በክልል ደረጃም አሁን እንዳልኩ ትግራይ ላይ በቅርብ ስለሚከታተል የተደረጉ ጥረቶች አሉ። በቂ ነው በቂ አይደለም ባይ ነኝ። ምክንያቱም የችግሩ ስኬል በጣም ከፍተኛ ስለሆነ ወጣቱን በስፋት ጦርነት ባለባቸው አካባቢዎችም ጦርነት በተደረገባቸው አካባቢዎችም እንዲሁም ሰላም በሆነውም አካባቢ በሰላም ላይ መስራት በጣም አስፈላጊ ነው የሚሆነው። በተለይ ደግሞ ጦርነት በተደረገ ማግስት የመልሶ ግንባታ ስራ በጣም እጅግ ያስፈልጋል። መልሶ ግንባታ ስንል ፊዚካል ስትራክቸሩን ይሄ የፈራረሱ ህንፃዎችን መገንባት ብቻ ሳይሆን መንገድ መስራት ብቻም ሳይሆን በሰው ልብ ውስጥ መስራት አለበት። የቆሰለው ልብ መዳን መቻል አለበት። የሻከሩ ግንኙነቶች መጠገን አለባቸው እና እንደዚህ አይነት ስራዎች በስፋት ይፈልጋሉ። እንደው አንድና ሁለት ስብሰባ ጠርተ የምታደርገው ነገር አይደለም። ኮንሲስተንትሊ ረጅም ጊዜ ወስደ መስራት የሚገባ ነገር ነው። በዛ ባየነው ችግር ልክ ይሄ እየተሰራ ነው የሚል ሙሉ እምነት የለኝም። ጅማሬዎች አሉ፣ የሚበረታቱ ናቸው።
ወጣቶች በሰላም ግንባታ ሊኖራቸው የሚችለው ሚና እንዴት ያዩታል?
በተለያየ ነገር ሚና መጫወት ይችላሉ። ቅድም በማነሳቸው በሰላም ግንባታ፣ በመልሶ ግንባታ ላይ ትልቅ ሚና ሊኖራቸው ይችላል። ወደ ጦርነት እንዳይገባ ግጭት ከመከላከል አንጻር ትልቅ ሚና ሊኖራቸው ይችላል። በእርቅ ውስጥ በእርቀ ሰላም ሂደት ውስጥ ትልቅ ሚና ሊኖራቸው ይችላል። እኛ በሀገራችን አንድ ችግር አለ። ምናልባት ሁላችንም ከባህልም ጋር ተያይዞ የመጣ ነገር ነው። ግጭት ሲኖር ብዙውን ጊዜ ታውቃለህ፣ ወጣቶች ናቸው ወደ ጦርነቱ የሚገቡት፣ ግጭቱ ውስጥ የሚገቡት፣ የሚሞቱት፣ የሚቆስሉት። ነገር ግን እርቅ ሲደረግ ሽማግሌ ነው የሚታረቀው፣ ወጣቱ አይደለም። ወጣቱ በባህል እርቅ ውስጥ ሚና ኖሮት አናውቅም። ሽማግሌዎች ናቸው የሚታረቁት። እና ይሄም ነው ምናልባት አንዳንድ ቦታ ላይ ግጭቶች እንዲቀጥሉ የሚያደርገው እና ወጣቱን አክቲቭ ላይ አቅም እንዳለው ከህፃንነት ጀምሮ ልጆች ራሳቸው በህፃንነት ደረጃ በልጅነት ደረጃ የሚያዙ ኢንዲፐንደንት አክተርስ ናቸው። ስለዚህ በዛ ደረጃ ነው ሊወሰድ የሚችለው እና ወጣቶችንም እንደዚሁ እንደ ሙሉ ሰው በመውሰድ በሁሉም የማህበረሰብ ህይወት ውስጥ እንዲሳተፉ በተለይ በተለይ ደግሞ በሰላም ግንባታው ዙሪያ ከራሳቸው አልፎ ለማህበረሰብንም በመቀስቀስ በማስተማር ሊረዱ ስለሚችሉ ሁለገብ ተሳትፎ እንዲኖራቸው ማድረግ ይቻላል ብዬ አስባለሁ።
ቀጣይ ምን መደረግ አለባቸው ይላሉ? በሱ እናጠቃል።
ጦርነት በሚደረግባቸው ዛሬም ጦርነት በሚደረግባቸው አካባቢዎች ጦርነቱ መቆም አለበት። ጦርነቱ ካልቆመ ሰላም አይመጣም። እና ጦርነት ያለበት አካባቢ ወጣቱን ለመታደግ ከተፈለገ እርቀ ሰላም ማውረድ ነው፣ የጦርነቱን አስከፊነት መገምገም ነው። ጦርነት በቆመባቸው አካባቢዎች ደግሞ ቅድም እንዳልኩት መልሶ የመገንባት ስራ መሰራት አለበት። በዚህም ወጣቱን ለወጣቱ ቅድሚያ የሰጠ ወጣቱን አሳታፊ ያደረገ የወጣቱን ችግር ወይም ብሶት አድረስ ሊያደርግ የሚችል ስራ ለመስራት እንዲቻል የመልሶ ግንባታው ስራ በቅንጅት የተሟላ ድጋፍ ተደርጎለት ሊቀጥል ይገባል ብዬ አስባለሁ። ሰላም በሆነባቸው አካባቢዎች፣ ጦርነት ባልተደረገባቸው፣ አሁንም በማይደረግባቸው፣ ሰላም ነው በሚባልባቸውም አካባቢዎች እንደዚሁ በሰላም ጊዜ ሰላም ላይ መስራት ያስፈልጋል። አሁን እንግዲህ በሀገራችን እንዳየ ነው ይሆናሉ ብሎ የማይታሰቡ ነገሮች እየተከሰቱ ስለሆነ ዛሬ ሰላም የምንላቸው ነገር ነገ ደግሞ የሰላም እጦት ያለባቸው የጦርነት ቀጠና ሊሆኑ ስለሚችሉ አሉ የሚባሉ ችግሮችን ነቅሶ አውጥቶ የመፍታት በተለይ በተለይ ደግሞ የወጣቱ ላይ ያተኮረ ስራ መስራት ያስፈልጋል ብዬ አስባለሁ።
ፕሮፌሰር፣ ለነበረን ቆይታ በአሜሪካ ድምፅ አድማጮቻችንና ተመልካቾቻችን ስም ከልብ አመሰግናለሁ። መልካም ጊዜ እንለዎት።
ይህም አመሰግናለሁ። መልካም ጊዜ ለእናንተም ይመኛለሁ።
ተስማማው አየነውን እና እንግዳውን እናመሰግናለን። በመቀጠል ደግሞ በወዲያኛው ሰሞን በራዲዮ መጽሔት ከቀረቡ ዘለግ ያሉ ውይይቶች መካከል አንዱን ለቅዳሜ ምሽት ታዳሚዎቻችንም ጀባ ልንል ወደናል። በቅርቡ ለንባብ የበቃ ሀሳብ ወለድ መጽሐፍ ደራሲ ጋር የተደረገ ቆይታ ነው። መጽሐፉ ሕግ ሲዳኝ ይባላል። ሕግ እንደ ሰው ተከሶ ለፍርድ የሚቀርብበት፣ ከፍትህ አደባባይ የሚዳኝበት ሀሳብ ወለድ መጽሐፍ ሆኖ ታዲያ ዙሪያችንን፣ ዛሬያችንን ቀረብ ብለን እንድንመለከት የሚጋብዝ መጽሐፍ ነው። ደራሲው አቶ ሙሉጌታ አረጋዊ የህግ ባለሙያ ሲሆን በዚህ በዩናይትድ ስቴትስ በኢሚግሬሽን ጥብቅና ሙያ ሰርቷል። ወደ ኢትዮጵያ ተመልሶም በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ህገ መንግስትና የመገናኛ ብዙሀን ህጎች ዙሪያ አስተምሯል። በህግ አምላክ የተሰኘው ተከታታይ የቴሌቪዥን ድራማም ደራሲ ነው። እንዲህ ዘለግ ብሎ ከተዋወቀው የራዲዮ መጽሔቱ እንግዳ ጋር ዘለግ ያለውን ውይይት ያደረገው አሉላ ከበደ ነው።
አቶ ሙልጌታ አረጋዊ ህግ ሲዳኝ በሚል ርዕስ የጻፍከው መጽሐፍ ነው ለዛሬው ውይይታችን ምክንያት የሆነን።
ህግና ፍትህ ከጽንሰ ሐሳብ ከህግ ፍልስፍና እስከ ስለንቦና ይልቁንም ደግሞ በግብር ምን እንደሆነ እስከምንመረምርበት ድረስ እንሄዳለን። መጽሐፍ በፍትህ ስርዓት ላይ ያለና ሊኖር ስለሚገባ አመኔታ፣ በተጨባጭ ህግ የሚጣስበት አልፎም ፍትህ የሚታጣበት አሰራር መሃል የሚከሰቱ ግጭቶችን ገና ከመግቢያው የምናይበት መጽሐፍ በተለያዩ ታሪኮች ውስጥ ተደጋግሞ የሚከሰት ጭብጥ ነው። በፍትህ ወይም በህግ መርህ የማመን ሁኔታዎችን ህግ ራሱ ተጠያቂ ሲሆን ለዳኝነት አደባባይ ሲሆን ነው መጽሐፍህ የሚተርከው። ዓለም አቀፍ ፖለቲካ፣ ዲፕሎማሲ፣ ፍልስፍናና ስለ ንቦናም ይዳሰሳሉ። መንደርደሪያውን ነው ያነሳሁት። ሙሉ ነገሩ ስለ ህግ የሆነ መጽሐፍ። እስኪ ስለ መጽሐፍህ ጭብጥ በምትነግረን እንጀምር።
አመሰግናለሁ። እዛ መጽሐፍ ውስጥ አንድ ገጸ ባህሪ አለ። ብዙ ጊዜ ምን ብሎ ያወራል? የህግ የበላይነት እንዲኖር እፈልጋለሁ እያለ ይጨቃጨቃል። እና ለምንድን ነው የህግ የበላይነት እፈልጋለሁ ተብሎ ሲጠየቅ፣ እንግዲህ ህግ የበላይ ካልሆነ የበላይ መሆን የሚችለው እንግዲህ ሰው ነው ማለት ነው። በዓለም ውስጥ ሁለት አይነት አሰራሮች ናቸው ያሉት። በታሪክ ሰው ሰውን የሚገዛበት ጊዜ አለ፣ ህግ ደግሞ ሰውን የሚገዛበት ጊዜ አለ። ህግ ሰውን ገዛ ማለት ህግ የበላይ ሆነ ማለት ነው። ሁሉም ሰው ከህግ ስር ሆኖ የሚገዛበት ሲሆን፣ ሌላው ደግሞ አንድ ሰው ሌላውን ሰው እንዳይሻ የሚገዛበት ነው። በታሪክ እንዳየነው በሶስት መቶ ዓመት በፊት ድረስ ሰዎች ነበሩ ሰዎች የሚገዙት። ንጉስ ይገዛል፣ ሌላው ህዝቡ ይገዛል። እና ከሱ የተሻለ አሰራር ሊኖር ይችላል ተብሎ ነው እንግዲህ የሰው አገዛዝ ሳይሆን መኖር ያለበት። ምክንያቱም ሰው እንዳፈለገው ሲሆን ብዙ ሰው ይጎዳል። ስለዚህ ሁላችንም ስንፈጠር እኩል ሆነን ነው የተፈጠርነው። እኩል ሆነን ከተፈጠርን ደግሞ ለምንድን ነው አንዱ አንዱ ላይ ፍላጎት የምንጭነው? ስለዚህ ሁላችንም አንዳችን አንዳችን ላይ ፍላጎታችንን ማንጭም የሚልበት ስርዓት፣ ሁላችንም በእኩልነት የሚዳኛ ይመጣ ከሚል ፍልስፍና ነው እንግዲህ አሁን ያለንበት የህግ የበላይነት የሚባለው የመጣው። እና እኔ በግሌ የህግ የበላይነት እንዲኖር ፈልጋለሁ። አንድ ሰው ወይም አንድ ድርጅት ወይም አንድ መንግስት ፈለገው የሚያደርግበት ሁኔታ ሲፈጠር ምን አይነት ቀውስ ሊፈጠርበት ህይወት እንዴት አስቸጋሪ ሊሆን እንደሚችል እኛም ሀገር እያየን ነው። አሁንም ዓለምም እንደተበጠበጠ ነው እያየን ያለ ነው። ሰው ከሰዎች በላይ ሆኖ ግን ሰዎች የፈጠሩት ተቋም ነገር ኖሮ ያ ተቋም ሰዎች ራሳቸውን ማስተዳደር በሚፈልጉበት መልኩ እንዲያስተዳድራቸው የሚቻልበት አይነት ስቀምሰ ሲፈጠር የተሻለ ህይወት የምንኖራለን የሚል ተስፋ። በጣም የሚገርመው ግን ህግ የበላይ ሆኖ ይግዛን የሚለው እንኳን ቅንጦት ነው ቢባልና የለም ሰው ይግዛን እንኳን ብንል፣ ለምሳሌ አንድ ግለሰብ ልክ እንደ ንጉስ ማለት እንዳፈለገ ይግዛን እንኳን ብንል፣ ያም ቢሆን እንዴት እንደሚገዛን ማወቅ ይፈልጋል። ለምሳሌ ሰዓት ፈላጊ ነው። አንድ ሰዓት ከምሽቱ ቤት መግባት አለበት ከተባለ እሱም ማወቅ ይፈልጋል። አንድ ሰዓት ፈላጊ ነው ተብሎ ከተነገረ በኋላ አንድ ሰዓት ነው ሰዓት ፈላጊ ብለህ ማመን ትፈልጋለህ። 12 ሰዓት መጥቶ የት ነው የምትንቀሳቀሰው እንጂ ላትፈልግም። እሱ ያለህ እንኳን አክብረህ የምትኖርበት ነው ህግ ብሎ የሰጠህ እንኳን አክብረህ የምትኖርበት ሁኔታ ውስጥ መኖር ሲያቀትህ፣ አንድ ሰዓት ብሎ ሲያበቃ የለማውን ሀሳብ ይቀይራል። 12 ነው ሲል አልጠበቅከው ሰዓት ማለት ነው። የለማ 11 ነው ሲል እንዴ 12 ስል አልነበረም እንዴ በቃ ሆነ 11 አልኳ አይነት ሲሆን፣ እንዲህ አይነት መዘበራረቅ ሊፈጠር እንደምችል አስበው። በህይወት ውስጥ እያንዳንዱ እንቅስቃሴያችን በሆነ ተገማችነት መንቀሳቀስ ካልቻለን፣ የሆነ እምነት የማይገዛ ከሆነ፣ የሆነ የምታውቀው ነገር ከሌለ እንዴት እንደምትኖር፣ እንዴት እንደምትንቀሳቀስ፣ እንዴት እንደምትሰራ ማድረግም አልችለው እና ማድረግ የምችለው ነገር ለይቼ የማላቅ ከሆነ፣ አንተም ለይተህ የማታውቅ ከሆነ ከመንግስት ጋር የሚኖረን ግንኙነት እንዴት ዝብርቅርቅ ያለ ሊሆን እንደምችል አስበው። እኔ በአንተ ላይ ያለኝ መብት መላክ ከሆነ አንተም በእኔ ላይ እኔም የኔና አንተ ግንኙነት እንዴት ሊገዛ እንደምችል ካላወቅኩኝ ከአንተ ጋር ምን አይነት ጸባይ ማሳየት እንዳለብኝ መላክ ከሆነ አንተም እንደዚሁ ካላወቅ ምን አይነት ግንኙነት ነው እናንተ ሊኖረ የሚችለው? ሌላው በእኔና በመንግስት መካከል ያለው ግንኙነት በግልጽ የማይታወቅ ከሆነ መንግስት የሚፈልገው ምን እንደሆነ ካላወቅ እኔ የምንፈልገው መንግስት የማያውቅ ከሆነ ግንኙነታችን እንዴት ዝብርቅርቅ ሊል እንደምችል አስበው። ይሄ መዘበራረቅ ለማስቀረት ሆነ ለመቀነስ ነው እንግዲህ ህግ የሚያስፈልገው። እና ህግ ስለተባለ ብቻ ሳይሆን የሰው ልጅ በተፈጥሮ እንደዚህ አይነት ነገር ይፈልጋል። የሆነ ስርዓት ይፈልጋል። ትንሽ በመጠኑ ለማሳየት ነው እንግዲህ
አቶ ሙልጌታ፣ ለአብነት ያህል አንዳንድ ነጥቦችን ብናነሳ
345 ገጾች ያሉት መጽሐፍ ሰዎች በሚያደርጓቸው ንግግሮች በልብ ወለድ ሀሳብ ውስጥ በጣም አንኳር ጉዳዮችን ያነሳል። 156 ላይ አራት አቃቢያነ ህጎች ሳምንታዊ አጀንዳ አድርገው የሚነጋገሩበትን የህግ አፈጻጸምን በሚመለከት የሚያደርጉትን ክርክር
ለአፍታ መልከት ብናደርግ
ከህግ ፍልስፍና ሰዎች እስከሚተዳደሩበት ጉምን ይፈቅዳል የሰዎች ንጻነት ምንድነው እስከሚለው የተለያየ ሐሳብ አላቸው። የለም ሰዎች የሚያውቁት ነገር የለም የማያውቁት ነገር እዚህ ውስጥ አና መጣም እስከሚለው ድረስ የግለሰቦች ማንነት የሚያመጣው ልዩነት ሁሉ እናያለን። በእነዚህ አራት አቃቢያነ ህጎች መካከለ ያለው ክርክር በጣም ጋባዥ ሆኖ አግኝቻለሁ። በጣም የተለያየ ሐሳብ ነው።
ስለ አሁን ነው የሚያነሱት አቶ ሙልጌታ።
መጽሐፉ ልቦለድ ስለሆነ ቀደም ያለው ልቦለድ ስብከባ የቻልከውን ያህል ነው የምታወራው። እንግዲህ አቃቤ ህጎች ናቸው ክስ የሚያቀርቡት በተለይ በወንጀል ጉዳይ ላይ እና አቃቤ ህጎች ነገሮችን መገምገም አለባቸው ብዬ አስባለሁ። እኔ ባቀረቡት ክስ ሲሆን በሚያቀርቡት ክስ በአቃቤ ህግነታቸው የሆነ የሙያ ኃላፊነት አለባቸው ብዬ አስባለሁ። እዚህ መጽሐፉ ላይ የተጠቀሱት አቃቤ ህጎች እንደ ይለያያሉ በሀሳብ። አንዳንዶቹ ይቺ ልጅ መከሰስ የለባትም ወይም ይቺ ልጅ ላይ እየደረሰ ያለው መንገላታት ልክ አይደለም ይላሉ። አንዳንዶቹ ልክ ነው ይላሉ። ከዛ የሚሰበስባቸው ኃላፊያቸው የራሱ ኢንትረስት አለው። እሱ ደግሞ ባይዘወይ ይሄ መጽሐፍ አንዱን ሳይደግፉ አንዱን ሳይለማውገዝ አለ የተለያዩ የህግ ስርዓቱ አካላት ወይም ወገኖች የተለያየ ስራ አላቸው። ፖሊስ ይመረምራል፣ አቃቤ ህግ ክስ ያቀርባል፣ ዳኛ ክሱን አይቶ ውሳኔ ይሰጣል፣ ተከሳሹ የግል ጠበቃ ቀጥሮ ሊቀርብ ይችላል ወይም መንግስት ያቆምለታል። ከዛ በኋላ ከተፈረደበት ማረሚያ ቤት ይገባል። ይሄ ነው እንግዲህ የህግ ስርዓት የሚባለው። አሁን እነዚህ የተለያዩ የህግ ስርዓት አካላት እንዴት ነው ስራቸውን መስራት ያለባቸው የሚለውን ጥያቄ ለመመለስ ነው እንግዲህ በከፊል መጽሐፍ ሞከረው እና እዚህ ላይ አቃቤ ህጎቹ አንድ የሆነ ሰው ሲከሱ ይጨቃጨቃሉ። መከሰስ ያለበትም በቂ ማስረጃ የለም አለ። ከዛ አልፎ የፍልስፍና ጥያቄ ሊያነሱ ይችላሉ። ከህገ መንግስቱ ጋር ያያይዙታል። ክሱ ዝም ብሎ የወንጀል ህግ ብቻ ሳይሆን ህገ መንግስቱ ምንድን ነው የሚለው። ለምሳሌ አንድ ሰው ዳኛ በዋስ ሲለቀቅ ሲለቅ መንግስትና ግለሰብ እኩል ናቸው ወይ? ለምን አንድ ጊዜ ዳኛ ከወሰነ በኋላ ሰውዬው ውጭ ሆኖ ቢከራከር ምንድን ነው ችግሩ? አቃቤ ይግባኝ እንኳን መጠየቅ ቢኖርበት ጠርጣሪው እስር ቤት ውስጥ መቆየት አለበት ወይ? የዳኛው መኖር ወይም የዳኛው ውሳኔ በአቃቤ ህግ የሚሻር ከሆነ ታዲያ ምንድን ነው ትርጉሙ? አቃቤ ህግ ነው ወይ የበላይ? በዚህ ነው እንግዲህ ሰዎች የሚጨቃጨቀው እና እዛ ላይ አለቃቸው እንደፈለገው አልሄድ ሲለው ክርክሩ መጨረሻ ላይ ምንድን ነው የሚለው፣ እናንተ የኢትዮጵያን ህግ አታውቁትም፣ ኢትዮጵያ ህዝብንም አታውቁትም። ኢትዮጵያ ህዝብና ህገ መንግስት እኮ አይገናኙም ነው የምታወሩት። የኢትዮጵያ ህዝብ እኮ ከዲሞክራሲ ጋር ብዙ ግንኙነት ያለው ህዝብ አይደለም። ኢትዮጵያ ህዝብ እኮ ድሀ ነው፣ አማኝ ነው እና ያን ያህል ከዲሞክራሲ ጋር ብዙ ግንኙነት ያለው ህዝብ አይደለም። ስለዚህ ሰጥለት አርገን መግዛት ካልቻል ስርዓትን ማስከበር አንችልም። ይህ እንደዚህ ሲል ይህ ባለስልጣን መጽሐፍ ላይ ለማሳየት እንደሞከረው መጥፎ ሰው ስለሆነ አጀለም ይሄ ሰውዬ ስርዓቱን ዲፌንድ እያደረግ ያለው ስርዓቱን ቢሆን የራሱ ዲፌንድ የሚያደረግበት አርጊመንት ወይም ክርክር መኖር አለበት ተብሎ ስለታሰበ ነው። ሰው አሁን አንባቢው ይሄ ክርክር ልክ ነው ወይ ልክ አይደለም ወይ መንግስትን መቃወም ወይም መንግስትን መደገፍ አይደለም አላማው። እሱ ቀላሉ ስራ ነው። ግን ሁሉንም ፓርቲዎች በኩልነት በተቻለ መጠን በጣም ጠንካራ የሚባል ክርክር አቅርበው ህዝቡ ራሱ የትኛው ክርክር የተቻለ ብለው እንዲፈርድ ነው እንግዲህ ጥረት የተደረገው። ሰው በዚህ ሴንሱ የአቃቢ ህጎቹ ክርክሮች እኔንም ራሴን ፋስኔት አድርጎኛል። ምክንያቱም ለህግ ታማኝ ይሆናሉ፣ ለመስሪያ ቤታቸው ታማኝ ይሆናሉ፣ ለመንግስታቸው ደግሞ ታማኝ ይሆናሉ። እነዚህ እንግዲህ የተለያዩ ፍላጎቶች ናቸው። እነዚህም ፍላጎቶች አመጣ ዳኛ ሆነ ሳታዳላ ማሳየት ካልቻል የፕሮፓጋንዳ ስራ ነው የሚሆነው እና እንደዛ እንዳይሆን ነው እንግዲህ ሁሉም በተቻለ መጠን ጠንካራ ክርክር እንዲያደርጉ ለማድረግ ሙከራ ያደረገው።
ይህን መጽሐፍ የሚያነብሰው እሱ ከሚኖረው ህይወት ጋር አዛምዶ ነገሮችን ማንሳት ቀርምና በተጨባጭ ሰዎች የትኞቹን ሁኔታዎች በምን መልኩ አይተዋቸዋል እስካሁንም ከአንባቢዎች ያገኛቸው ምላሾች ካሉ
ይህ መጽሐፍ ላይ እኔ ተስፋ ማድረገው ማሳየት ይችላል የማስበው ልክ መጽሐፉ ላይ እንደተቀመጠው ሁላችንም አለን የምንለውን እምነት ደግመን እንድንመረምር ይጋብዛል። ለምሳሌ መታሰቢያነቱ ሁኔታቸውን ደግመው ለመጠየቅ ፈቃደኛ ለሆኑ ሁሉ ይህንን ልም ብያለሁ። ምን ማለት ነው? ኢትዮጵያ ችግር ሳየው ከመንግስትም ያለፈ ችግር ነው። ምን ማለት ነው? የሀገር ችግር ነው እና ሳየው ሁላችንም በምናምነው ነገር እርግጠኞች ነን። ሁላችንም በምንሰራው ነገር እርግጠኞች ነን። የመንግስት ባለስልጣናት ብቻ አይደሉም። ከመንግስት ባለስልጣናት ብንጀምር ለምሳሌ ፖሊስ የሆነ ሰው ሲያስር ወይም ሲይዝ እርግጠኛ ነው። እንዳይሳሳት አይፈራም፣ አይጠራጠርም። ይህ የምስ ሊሆን ይችላል አይልም በብዛት ማለት ነው። ምክንያቱም እስረኛ ሲያዝ ለምንድን ነው የያዝከኝ ብሎ ሲጠይቀው ጥያቄው ራሱ ያናድደዋል። ዝም ብለህ ቀጥል ማለት ነው የሚፈልገው። በቃ እርግጠኛ ነው በስልጣን። አቃቤ ህግ ሲከስ በክሱ እርግጠኛ ነው። ቦታ አይሰጥም። የሰውዬ ንጹህ ሊሆን ይችላል በራስም እዚህ መጽሐፍ እንደተቀመጠው ማለት ነው። የግል ጠበቃውም እንደዚሁ፣ ዳኞችም የራሳቸው ለምሳሌ ሰው ቀርቦላቸው ተከሳሽ ቀርቦላቸው የሆነ የራሳቸው አቋም ይዘው ነው የሚቀርቡት ወደ ዳኝነቱ እንደምናየው። ምክንያቱም በጣም ግልጽ የሆነ ነገሮች ሳይፈጽሙ ሲቀሩ ታያለ። ምን ማለት ነው? ወይም ለእንጀራቸው ፈርቶ ሊሆን ይችላሉ። እንደዚህ ብለን ከወሰን መንግስት ሊቀየን ይችላል ብሎ በማሰብ ሊሆን ይችላል። ልጆች አለኝ እንዴት አሳድጋቸዋለሁ ከተባረሩ። ሁሉም የራሱ አቀራረብ በጣም እርግጠኛ ነው። ከዛ አልፎ የግል ጠበቃውም የራሱ የእንጀራ ህይወት አለው፣ የሆነ አላማ አለው፣ እንደዚህ ሰርቺ እንደዚህ ቤተሰቦች የሚልበት። ከዛ አልፎ ደግሞ ለምሳሌ እዚ ስታየው ፕሮፌሰሩ ነው እንግዲህ ዋናው ካራክተር ሽመልስ። ሽመልስ ራሱ እንደዛ በጣም ኖብል የሚባሉ እምነቶች እያሉት ግን በእምነቱ በቃ ሪጅድ በእምነቱ እርግጠኛ ነው። ልጁ ራሷ በእምነቱ እርግጠኛ ነው። ሁሉም እዚህ ያሉ ካራክተሮች በሚያምኑት ነገር በጣም እርግጠኛ ናቸው። እና ያ እርግጠኝነት ማህበረሰባችን ውስጥ የተንሰራፋ ነው። ፖለቲከኞችን ስታያቸው ለምሳሌ ውጊያ ውስጥ የገባ ኃይሎች ስታያቸው በሚዋጉት ጉዳይ ላይ እርግጠኞች ናቸው። እነሱ ልክ ናቸው፣ እነሱን የሚቃወም ሌላው ሰው ነው ልክ ያልሆነ። ይሄ የሁላችን ጸባይ ነው። ፋሚሊ ውስጥ የምታየው ነገር እሱ ነው። አባት ልክ ነው፣ ልጅ ልክ አይደለም። ይሄ ነገር መፈተሽ ብንችል እኛ ልክ ነን ስንል ልክነታችንን የምንጠራጠርበት የሆነ ቀዳዳ ነገር ብንተው የሆነ ጥርጣሬ ነገር ቢኖር በምናስበውን በምንናገረውና በምናከናውነው ነገር የሆነ ጥርጣሬ ቢኖር ድንገት በእኔ ንግግር የሆነ ጉድለት ቢኖረውስ እኔ በማደርገው ነገር የማደርገው ነገር ስህተት ሆኖ በእኔ ድርጊት ምክንያት ሰው ቢጎዳስ የሚል ጥርጣሬ ነገር ሁሌስ ሲሰማችን ጭንቅላታችን ውስጥ ቢኖር ምናልባት የመነጋገር እድላችን ይሰፋል። ስንነጋገር የመደማመጥ እድላችን ይሰፋል። ባይነ ወይ ሎጂካል እኔ 100% ልክ ነኝ ካልክ ከአንተ ውጭ ያለው በሙሉ ልክ አይደለም ማለት ነው። ልክ ካልሆነ ደግሞ ወይም ከተቀናቀነ ታጠፋዋል። ይሄ ለማሳየት ትንሽ የሞከርክ ይመስለኛል። እዚህ መጽሐፍ ውስጥ ያ ልክነታችን በልክነታችን በጣም ባንተማመንና ልክነታችንን በሆነ ደረጃ ብንጠራጠረው ቁጥር ነክ ነገሮች ሊያጠራጥሩ ይችላሉ። እድሜ ስንት ነው ስትባል ቁጥር ልትሰጥ ይችላለ። ስሜ ማነው ስትባል ስሜ ልትናገር ይችላለ። ግን ትላልቅ ያገር ጉዳዮች ላይ እርግጠኛ ስትሆን ይህኔ የፖለቲካ ዓላማ ነው ልክ፣ ይህኔ የፍልስፍና ነው ልክ፣ ያንተ ልክ አይደለም። እነዚህ በማስረጃ ሊረጋገጡ የማይችሉ ልዩነቶች ላይ 100% እርግጠኛ ስትሆን በራስህ በጣም አደገኛ ይሆናል ብዬ ነው ማስበው። እና ህግ ውስጥ እንደዚህ ፖሊስ ትንሽ መጠራጠር ቢችል፣ አቃቤ ህግ ትንሽ መጠራጠር ቢችል ሰች ሊሆን ይችላል ብሎ ያስብ፣ ዳኛም እንደዚሁ ሲያመዛዝን ነጻ ሆኖ ግን እስኪ ሊሳሳት ይችላለሁ ብሎ ያስብ፣ አይ ቲንክ የተሻለ ህይወት የሆነ ረጅ ሊኖረናል ብዬ አስባለሁ።
አሉላ ከበደንና እንግዳውን አቶ ሙሉጌታ አረጋዊን እናመሰግናለን። ዝግጅታችን ይቀጥላል። በመቀጠል ደግሞ ሳሙኤል ኃይሉ በቀለም በተንቆጠቆጡ ለተመልካች ውበትና ተስፋን በሚያላብሱ የስዕል ስራዎቹ የሚታወቅ ባለሙያ ነው ይለናል። በቅርቡ በጀርመን ህዝብ ዓለም አቀፍ ትብብር ተቋም በተሰናዳውና መልካም አስተዳደር ለእናንተ ምን ማለት ነው በሚል በተሰናዳ የስዕል ውድድር ላይ ሚዛን የተሰኘው ስራው አሸናፊ ሆኗል። ከሀብታሙ ስዩም ጋር ቆይታ አድርጓል። የስነ ጥበብ ሙያዊ ጉዞውን ባጭሩ በሚያጋራበት ይጀምራል።
ተወልጄ ያደግኩት ወልቂጤ ከተማ ነው፣ ጉራጌ ዞን ውስጥ ነው። እና እዛ ስማር ያቀሰምኳቸው ብዙ ነገሮች አሉ። ከመምህሮቼ እንዲሁም ከአካባቢ ማህበረሰብ ብዙ የወሰድኩት ነገር አለ። እነዛ ነገሮች እያደጉ ነው ፋይናሊ ይሄ የስዕሉ ፍላጎት እያደር ሲመጣ ሞር ሃይ ስኩል ላይ የተወሰነ እድሉን አገኘሁኝ። ትምህርት ማዕከሎች አሉ አይደለም፣ ይሄ የስዕል ምናምን እንቅስቃሴ ክበባት አሉ። እሱን ሞር በኃላፊነት አቶ ፈለቀ ይባላል፣ አሁንም ስነ ጥበብ ውስጥ ነው ያሉ፣ ብዙ ስራዎች ይሰራል። እንደ መምህርም እንደ አጋዥም ሆኖ ያንን ኦልሬዲ የስዕል ማዕከሉን ኃላፊነት ሲሰጠኝ በደንብ ብዙ ኤነርጂ አግዘኝ። ይሄ ማሏሸው ነገር ነው ሁልጊዜም። እና ከልጅነት ብዙ ምቀስማቸው ምናምን ወዳቸው ነገሮች እንዳሉ ሆኖ ግን የትምህርት ቤቱ ላይ ልክ ይሄኛው ሲሪየስሊ ኃላፊነት ሲሰጠኝ ኤግዚቢሽን እንድናሳይ ስዕሎችን ኦልሬዲ አክበባት ተጠናክሮ እንድንሰራ ሲያደርገን ለዛ ነገር ዴዲኬት ሆንኩ ብዬ ማሰብ እችላለሁ። ስኩል ውስጥ ሲገባ 11-12 ድረስ እስክደርስ ድረስ ከተማ ውስጥ ተዋወቅም፣ በዚህ በስዕል ስራ በጽሁፍ እንዲሁም ሆቴሎች ዲኮር ማድረግ ብቻ ይሄ እንደ ማንኛውም ወጣት እነዛን ስራዎች ገና በልጅነት የመስራት ክህሎት ኖረኝ። ከዛ ተነስቶ ነው እንግዲህ ወደ ስነ ጥበብ ትምህርት ቤትም ጆይን አድርጌ ለዚህ የበቃሁት ማለት ነው።
በቅርቡ በነበረ አንድ ዓለም አቀፍ ተቋም ባሰናዳው የስዕል ውድድር ላይም ባላንስ የተሰኘው የስዕል ስራ አሸናፊ ሆኗል። ስለ ስዕሉ ሀሳብ ጥቂት ንገረን። ምን ላይ የሚያተኩር ነበረ? በዚህ ስዕል ስልትገልጸው ወይም ደምቀው እንዲታወቅ የፈለግከው ጉዳይ ምን ነበረ?
አዎ፣ ውድድሩን ያዘጋጀው ጂያዜድ ኢትዮጵያ ነበረ። የኢትዮጵያ ኦልሬዲ ብራንች ነው። ሀሳቡን ኦልሬዲ ታይትል ያቀረቡትም እንደ ውድድር መስፈርት ያቀረቡት እነሱ ታይትል ሰጥተው ነበር። ጉድ ገቨርናንስ ወይም መልካም አስተዳደር ለአንድ ሀገር ምንድን ነው የሚለውን ነገር ነበር እንደ ውድድር እንትን ያሉት ጽንሰ ሀሳብ እንትን ያለው። ሀገርም በመርከብ ነው ይመስልባት መርከብ ነው ይመጣልኝ እና ያ የመርከብን ሀሳብ ለምን ወደ እንትና በቃ እነዛ መርከብ ላይ ያሉ የሚጫኑት ነገሮች ኮንቴነሮቹ ምናምን እያንዳንዱ ሰሌክቲቭሊ በከለር በአይነት በብዙ ነገር የተለያዩ ነገሮች ናቸው እዛ ውስጥ የሚጫሩት ነገሮች። እና እንደገና ደግሞ መርከብን ልክ አሁን በአካል እንደዚህ አላየሁትም፣ ግን ምን ያህል ሂውጅ እንደሆነ ምን ያህል ብዙ ነገር እንደሚይዝ ያው ከፊልሞችም ከተለያዩ ነገሮች አይ ነበር። እና እዛ ውስጥ ያሉ እያንዳንዱ እቃዎች እያንዳንዳቸው ነገሮች ከአንድ ሀገር ተነስተው ወደ ሌላ ሀገር ሲሄዱ በጣም ብዙ ጊዜያትን ይፈጃሉ። ብዙ እንግዲህ ተፈጥሯዊም ሊሆን ይችላል ሰው ሰራሽም ሊሆን ይችላል እክሎች አሉ። ስለዚህ እነዛን ነገሮች ግን ማድረስ የሚችለው ከዛ ከካፕቴን ጀምሮ እስከታች ካሉ የመርከቡ ሰራተኞች ጋር ነው። ብዙ ሰራተኞች ነው ሊኖሩት የሚችለው በዛ ሂደት ውስጥ። በዛ ጠንካራ ነገር በዛ እንቅስቃሴ ውስጥ ከጫፍ እስከ ጫፍ ለመድረስ ብዙ ጊዜያትን በጣም በንቃት በመጠበቅ ከእንትን ጋር እንዳይገጭ መጥፎ ነገር የሆነ ክል ነገር ሜካኒካል ነገሩን እያንዳንዱ ዲቴል ነገሩን ሁሉም ባለበት እንትን ውስጥ ሰርቶ ሲወጣ ነው ያ መርከብ እንቅስቃሴውን ቀጥ ብሎ ባሰበው መንገድ ሊሄድ የሚችል። ሀገርም እንደዛ ነች። ከላይ እስከ ታች ያለው አሮነ በመንግስት እንትን ውስጥ የተለያየ ፖዚሽን ውስጥ ያሉ ሰዎች ሊኖሩ ይችላሉ። ሶ ህዝብን ኦልሬዲ ይሄ መልካም አስተዳደር ማስፈን የሚቻለው ጥሩ የመንግስት ስራ ሊኖር የሚችለው ብዬ ማስበው በዛ ሂደት ውስጥ ሲሆን ከላይ ጀምሮ እስከ ታች ካሉ ሰራተኞች ጋር የተናበበ በጣም መልካም የሆነ በጣም ዴዲኬትድ የሆነ የሰዓት አጠቃቀምን ሳትሸራርፍ በታማኝነት እያንዳንዱ የሚያስቀምጣቸው ነገሮች አሉ። አሁን መልካም አስተዳደር ሲባል ተጠያቂነት፣ እኩልነት እያንዳንዱ ነገሮችን አስፍነ ስቴር ነው አገርም ያ መልካም አስተዳደር አለው ብዬ የማስብ ሰው። መርከቦቹ ላይ የተቀመጡት ኮንቴነሮች ላይ እንደ አይከን እንደ ምልክት ያስቀመጥኳቸው የእነዚህን እንትኖች ምልክቶች ነበሩ። ከጤና ጋር የተያያዙ ነገሮች፣ ተፈጥሮን ከመጠበቅ፣ ከእኩልነት፣ ከተጠያቂነት፣ ከተለያዩ እና አንዳንዶቹ ደግሞ ምንም ሳይን የሌላቸው ቦክሶች አሉ። ቦክሶች ስልክ ኮንቴነሮች አሉ። እነዛ ምንም ሳይን የሌላቸው ኮንቴነሮች ማለት ብዙ ደግሞ ያልተዳሰሱ፣ ያልታዩ፣ ያልተከፈቱ፣ እንትን ያልተባሉ ብዙ መጠበቅ ያለባቸው መዳሰስ ያለባቸው እንትኖች አሉ ብዬ አስባለሁ። እና ከዛ አንጻር ነው
በአንተ እይታ ስነ ጥበብ የስዕል ጥበብ ማህበረሰባዊ ንቃትን ሊኖር የሚገባውን አስተሳሰብ በማሳወቅ በማጉላት ረገድ የሚኖረውን ሚና እንዴት አድርገህ ትገልጸዋለህ?
ይሄ ምንም በቃ የማይካድ ሀቅ ነው ብዬ ነው ማስበው። በተፈጥሮም ህግ ከልጅነት ጀምሮ አንድ ህፃን ከፊደል ከሁን ነገሮች ከምናምን በላይ በስዕል ነው አይደለ? በከለሮች ነው ላይክ ፋንታሲው ደስታውን ሁሉ ነገር መግለጽ የሚችለውና ያ ነው እንግዲህ በተፈጥሮ ሁላችንም የስዕልን ሐሳብ ሳናቀው ወይ ደግሞ ብዙም ሳንማረው እየተረዳን ነው መጣል። ምልክቶች፣ ቀለሞች፣ ስዕሎች እነዛ ነገሮች ናቸው ከልጅነታችን ጀምሮ ፊደልን ሳናሃን ሳናቅ ኤቢሲዲን ሳናቅ ስዕሎችን ነው መገንዘብ የቻለው ብዬ ነው አስበውና እነዛ ነገሮች እንዳልኩ ከብዙ ሺህ ቃላት አንድ ስዕል በደንብ ነገሮችን የመግለጽ ኃይል አለው። እንደገና ደግሞ ከዛም አልፎ አንዳንድ ነገሮች ላይ ለምሳሌ አርት ቴራፒ ሊሆን ይችላል ላይክ አሁን በብዙ ዲስከሽን ውስጥ ብዙ አሁን ለምሳሌ አንድ ሰዓት የሚወስድ ብዙ ውይይቶች ሊካሄዱ ይችላሉ። እነዛን ውይይቶች ለምሳሌ በስዕል ወይ ደግሞ በምናምን ስለ አንድ ሀገር ሊሆን ይችላል፣ ስለ ተፈጥሮ ሊሆን ይችላል፣ ስለ ጾታዊ ጥቃት ሊሆን ይችላል። ብዙ ኢሹዎች አሉ። እንደ ህዝብም እንደ ሀገርም ብዙ የምታነሳቸው ነገሮች አሉ። እነዛን ነገሮች ለመግለጽ ከብዙ ከምታባክናቸው ቃላቶች ስዕል በጣም ገላጭ ነው ብዬ አስባለሁ።
ሌላው ሳሙኤል፣ እየተሳተፍክባቸው ከሚገኙ ጉዳዮች መካከል አንዱ ህጻናትን ከህጻናትም ደግሞ ልዩ ድጋፍ የሚሹ ህጻናትን የስዕል ጥበብን ማስተማር ወይንም ደግሞ ለመማር በሚያደርጉት ጥረት ውስጥም ድጋፍን መስጠት ነው። ይህንን ስራ ለመጀመር ይህንን እንቅስቃሴ ውስጥ ተሳታፊ እንድትሆን የገፋፋ ያነሳሳህ ነገር ምንድን ነበረ?
ይሄኛው በአጋጣሚ ነው። አንዲት ጓደኛዬ ትሰራለች፣ ዲቦራ ፋውንዴሽን ይባላል። ፋውንዴሽኑ በልዩ ድጋፍ የሚያስተምራቸው የሚያግዛቸው ተማሪዎች አሉ። ያም ከዳውን ሲንድረም ጋር የሚኖሩ ህጻናትን ነው እና እንደ ቮለንቲር ነው አጋጣሚ እናስተያቸው የተወሰነ እንደዚህ አርት ቴራፒ አይነት ነገር እንሞክራለን። የተወሰኑ ካንቫሶች፣ ቀለሞች ገዝተንላቸው ልጆቹ የሆነ የተሰማቸው ነገር እንዲሰሩ አርት ቲቸር የለንም የሚለው ነገር እንዲሁ ሀሳብ ስትነግረኝ ለመጎብኘት ሄድኩኝ። ሶ ሳያቸው ማቴሪያሉ አለ። ስለዚህ እነዚህ ልጆች የግድ ወይ እንደ ሰዓሊ ወይ እንደ አንድ ፕሮፌሽናል እንትን እንዲማሩ አይጠበቅም ወይ እንዲሰሩ አይጠበቅም። እስቲ ዝም ብዬ ስሜታቸው ምንድን ነው ብዬ ልክ ጠጋ ስል በጣም ደስተኛ ናቸው። በጣም ኃላፊነት ይሰማቸዋል። ያን ነገር መስራት ይችላል ሳየው ማለት ነው። ስለዚህ ለምን አላመቻችላቸው? ለምን በቃ ይሄ ነገር እንደውም ደጋግሜ ነው የሄድኩበት። አንድ ቀን ሄድኩኝ። ከዛ በኋላ የእነሱም ደስታ የእነሱም መዳን ላይ መዳን ማለት በቃ መቻላቸውን ማወቅ ለእነሱ በጣም እኔ እንጃ ምን አይነት በእንትን ቃላት ያጥረኛል። አንዳንድ ጊዜ ሲሰሩ እየሰሩ ይሄ እንደዚህ ነው፣ እሺ እንደዚህ ስታደርጋት እንዲህ ስቀባ ስትለው እሺ አመሰግናለሁ ብሎ ይስምሃል ማለት እኔ መንጃ ከልቤ የተሰማኝ ስሜት ደስ ብሎት ማለት ያ ነገር ፖይንት አድርጎት በቃ ነክቶታል። እሱ እንደሚችል አውቆት ይህች እንደዚህ ስትቀባት እንዲህ ይመጣላል። ልክ ሲሰራው ያ ነገር መሆኑን ሲያቅ ደስተኛ ነው። በጣም ኤክሳይትድ ናቸው ልጆቹ። እና ተተሰነ ታይም እያጠረኝ እንጂ ቀን በቀን በቃ ከነሱ ጋር መዋል ራሱ መዳን።
ሀብታሙንና እንግዳውን በእጅጉ እናመሰግናለን። የቅዳሜ ምሽት የመጨረሻ ዝግጅት ላይ ደርሰናል። ልጄስ፣ የጠፋ ልጁን ለመፈለግ የወጣ ብልህ አርሶ አደር የሚገጥመውን ፈተና የሚቃኝ ተከታታይ የቴሌቪዥን ድራማ ነው። ለእይታ ከቀረበበት አፍታ ጀምሮ የብዙሃንን ቀልብ ለመሳብ የቻለው ድራማ በቅርቡ በካሜሮን ዱዋላ በተካሄደ የፓን አፍሪካን ቲቪ ሲሪስ ውድድር በሁለት ዘርፎች አሸናፊ ሆኗል። በዚህ ኪናዊ ስራ ትኩረትና ተያያዥ ጉዳዮች ላይ ሀሳባቸውን ያጋሩን ዘንድ ኤደን ገረመው በልጄስ ተከታታይ ድራማ ውስጥ ተሳታፊ ባለሙያዎችን ጋብዛለች። የፊልሙ ጸሐፊና ዋና አዘጋጅ ሰማኝ ጌታ አይችሉም እንዲሁም የስነ ምስል ሲኔማቶግራፊ ባለሙያው ጋድ ክፍሎም ናቸው እንግዶቻችን። ሰማኝ ጌታ ድራማው አሸናፊ ስለሆነባቸው ዘርፎች በመናገር ይጀምራል።
ልጄ ጠፍቶብኝ ለማመልከት ነበር የመጣው። መላኩ ገዛኝ 17 ዓመቱ ነው።
ልጄስ አንድ ልጁ የጠፋበት ያልተማረ ነገር ግን ብልህ ገበሬ ድባብ ወደምትባል የተለየች ከተማ ሄዶ ልጁን ለመፈለግ የሚያደርገውን ሂደት የሚያሳይ ታሪክ ነው። በ2024 ዶላ ፓን አፍሪካን ፊልም ፌስቲቫል ካሜሮን በተካሄደው ውድድር ላይ ጄስ በሁለት ዘርፎች አሸንፏል። አንደኛው በምርጥ ምስል ነው፣ አንደኛው ደግሞ በምርጥ ሴት ዲኮር ነው። ሴት ዲኮር በአማርኛ እንዴት እንደምሉ አላውቅም፣ ግን ሴት ዲኮር አሸንፏል። ፊልሙ መጀመሪያ ሲጻፍ ዋነኛው መስራት የፈለግነው ነገር ባውንደሪን ፑሽ የሚያደርግ ስራ ነበር መስራት የፈለግነው እና በታሪክም አንጻር ሊሆን ይችላል፣ በሲኒማቶግራፊም አንጻር ሊሆን ይችላል፣ ወይንም ደግሞ ከፕሮዳክሽንም አንጻር ከሆኑ ነገሮችን የበጀት ሊሚት አለ ኢትዮጵያ ውስጥ፣ ግን በጀት ሊሚቱን ገፍቶ የሚሄድ ሰዎች ኢንስፓየር የሚያደርግ ስራ ነበረ መስራት የፈለግነው። በጊዜው ባለን ስኪል፣ ባለን በጀት፣ ባለን ጊዜ የተቻለንን ሁሉ ነገራችንን ሰጠን የምንሰራው ስራ ለማድረግ ነበረ። እግዚአብሔር ይመስገን እንግዲህ ተሳክሎ ወጥቶልናል፣ ሰውም ወዶታል፣ ደስ ብሎናል።
ወደ ጋድ ልምጣ። ጋድ እንግዲህ ፊልሙ ከተመረጠባቸው ወይም ደግሞ የተሸለመበት ነገር የምስል ጥራት፣ ብርሃን አጠቃቀም፣ አጠቃላይ ሲኒማቶግራፊ የምንለው ሀሳብ ነው እና አንተ እንደ ባለሙያ ከዚህ ቀደም ምን አይነት ልምድ ነበረ? እንዲሁም ደግሞ ተጽፎ የመጣልህን ሀሳብ ጎልቶ እንዲወጣ ምን ተጠቀምክ? ለየት ያደርገኛል የምትለው ነገር ምንድን ነው?
እዚህ ስራ ላይ ለየት ያደርገዋል ብዬ የማስበው ነገር ምንድን ነው? ሞር ሲኒማቶግራፊው ላይ ሳይሆን ሰው እንዲያ የፈለግነው ነገር ቢኖር ስቶሪውን ነበረ እና ያን ስቶሪ ደግሞ የተለያየ አንግሎች በመጠቀም የተለያየ ሌንስ በመጠቀም እና ናቹራል የሆነ ላይትን በመጠቀም ያን ስቶሪ ወይም ደግሞ አክተራችን የሚያወጣውን ዲያሎግ ምንም ነገር ዲስትራክት ሳያደርገው ስቶሪውን ለኦዲየንስ ማስተላለፍ ነው። አይ ቲንክ እዚህ ላይ ተሳክቶልኛል፣ ለዚህም ሽልማት አብቅቶኛል ብዬ የማስበው ነገር እሱ ነው። ኦዲየንስ ሳይረበሽ ስቶሪውን እንዲያየው ማድረግ ችለናል።
ሀሳብን ወደ ምስል መቀየር በጣም ከባድ ነገር ነው፣ ምክንያቱም ሰዎች በምስል ሲያዩ ሀሳባቸው ከጉዳዩ ይልቅ ምስሉ ላይ ያተኩራል። ግን አንተ በተለየን መልኩ ሀሳቡ ላይ እንዲያተኩሩ አድርጌ ነው የሰራሁት ነው ያልከው እና እሱን ነገር አድንቄያለሁ። ከዚህ ቀደም የሰራሃቸው ስራዎች ነበሩ ወይ ወይስ ይሄ የመጀመሪያ ስራ ነው? እስኪ ጥቂት ነገር በለኝ።
ከዚህ በፊት ከሰማይ ጌታ ጋር ነው አንድ ሊያ የሚባል ቲቪ ሴሪስ ነው። እሱም 10 ኤፒሶድ ኤክስፔሪንስ ነበረኝ። ያኛው ለዚህ ስራም ምን ያህል ዳይሬክተሩን በምን አይነት መንገድ መረዳት እችላለሁ ምናምን የሚለውን ነገር ጥሩ ኤክስፔሪንስ ነበረኝ እኔ ለዛ። ሲኒማቶግራፊ ነገሩንም በደንብ እዚኛው ላይ ከአክተሮች ጋር ኮሚኒኬት ማድረግ ከእኔ ታች ያለውን ክሩ ደግሞ ሊድ ለማድረግ ምናምን ያልኩሽ ሊያ የሚባለው 10 ኤፒሶድ ሙቪ በደንብ ረድቶኛል እና ግን ያኛው ሙቪ በጣም ዲፈረንት ነው ከዚህ ጋር ሞር። ያኛው ላይት አጠቃቀም በጣም የተለየ ነው እና እዚኛው ላይ ሌላ አይነት ስታይል ነው እንዳልኩሽ ይዘን መምጣት የፈለግ ነው እና እሱ ነገር ረድቶኛል እና ያ ኤክስፔሪንስ ነው ለዚህኛውም ጥሩ እንዲሆን ያደረገው ማለት ነው።
ሰማኝ ጌታ፣ ወደ አንተ ልመለስ። ስለ ሀሳቡ በእርግጥ ድንበር መሻገር ነው፣ ነገሮችን መግፋት ነው ብለሃል። ግን አንተም እነዛን ነገሮች ደፍረ ስትነካ ያየሃቸው ህጸጾች ነበሩ ወይ?
መካሪ ስራዎች አይደለም ብዙ ጊዜ ብሰራው እኔ ቅድምም እንዳልኩሽ ያለሁበት ቦታ ያለኝ ያለሁበት እድሜ ኤክስፔሪንስ ለመምከር በጣም ገና ነኝ እና አይ ቲንክ እኔ የምሰራቸው ስራዎች መታዘባዊ አይነት ነገሮች ናቸው እና ከሌላ ፐርስፔክቲቭ ከሌላ አንግል የሚያዩ ከሌላ እይታ መነጽር ከሌላ መነጽር አይነት የሚያሳዩሽ ነገሮች ናቸው እና የምሰራቸውም ስራዎች እዚኛውም ስራ ላይም እንደዚህም አለ የሚለውን ነገር ለማሳየት ነው ፒውርሊ።
እስቲ አንተ እስከዚህ ቀደም የሰራሃቸው ስራዎች ምንድን ናቸው? በተለይ ህዝብ ጋር ደርሰዋል፣ ታይተዋል፣ ወይም ደግሞ እኔም ተምሬባቸዋለሁ የምትላቸው ስራዎች ምንድን ናቸው?
እኔ የተማርኩት መካኒካል ኢንጂነሪንግ ነው። አየር መንገድ ደግሞ 2 ዓመት እንደ ኤርክራፍት ኢንጂነርነትም ሆኜ ሰርቻለሁ። ከዛ በኋላ ደግሞ ጉዞ ፊልምስ የሚል ወጥቼ ከአየር መንገድ የራሴን ፕሮዳክሽን ካምፓኒ ከከፈትኩ በኋላ ብዙ አብዛኞቹ የምንሰራቸው ነገሮች ዶክመንተሪዎች፣ ኮርፖሬት ቪዲዮዎች እንዳሉ ሆነው ግን ራሳችን ከጋድ ጋር ወደ 8 ዓመት ሆነን ከልጅነት ጀምሮ እስከ አሁን ድረስ እንግዲህ ወደ 8 ዓመት ሆነ፣ ከ19 ከ20 ዓመት ጀምሮ አብረን መስራት የጀመርነው እና አብዛኞቹ ስራዎቻችን ኤክስፐሪመንት ናቸው። ህዝብ ጋር የሚወጡ ባይሆንም ራሳችን የሆነ ነገራችን የምናዳብርበት የሆኑ ነገሮች የምንሞክርበት ብዙ ስራዎች አሉ። በጣም አሁን የምናፍርባቸው ለሰው የማንሳያቸው የማንናገራቸው አሉን። ግን እንደ ስራ እንደ ቀደመ ስራ ከዚህ በፊት ያለን ከረጅም ጊዜ በፊት አንድ ብራዘር ሲስተር ሊሚት ሲትኮም ሰርተን ነበር። ያኔ ጋር ፕሮዳክሽን አሲስታንት ነበረ እና አሁን ከዛ በኋላ ደግሞ ሊያ ላይ አብረን ሰርተናል። ሊያ ላይ ደግሞ ሁለታችንም ሲኒማቶግራፈር ነበርን። ከዛ ሊያ ላይ በደንብ እኔም እሱም የሆነ ነገራችንን ካሳደግን በኋላ ደግሞ አሁን ደግሞ ልጄስ ላይ ደግሞ ኮላቦሬት አድርገን ሰርተናል። ከሱም በላይ ጉዞ ፊልም ውስጥ አብረውን ረጅም ጊዜ እንደዚሁ በልጅነት እውቀት አብረውን እየሰሩ ያሉ ኤዲተራችን ቢኒያም፣ ፕሮዳክሽን ማናጀራችን ነቃቸው ሲሆን ሄደን አብረውን የሚሰሩ ፕሮዎቻችን ናቸው። እንደዚሁ ነው ሁሌ የምንሰራው። አንድ ነገር ሰርተን ኔክስት ስራችን ደግሞ የተሻለ እንዲሆን ነው። እነዚህ ናቸው የኛ ፕሮፋይል።
ፓን አፍሪካን ዳውላ ሽልማት ወይም አዋርድን ማግኘታችሁ ለእናንተም ሆነ ለኢንዱስትሪው ምን ማለት ነው?
ይህን አዋርድ ማግኘታችን በሁለት ዘርፍ የኛ ቴሌቪዥን ሲሪየስ ወይም የኛ ቴሌቪዥን ድራማ ማሸነፉ ለእኛ ለልጄ ስክሮች ብቻ ሳይሆን ኢንዱስትሪው ላይ እየሰሩ ላሉ ፊልም ሰሪዎች፣ እየገቡ ላሉ ጀማሪ ፊልም ሰሪዎች በጣም አይ ቲንክ ትልቅ መነሳሳትን የሚፈጥር በጣም ኢንስፓየር የሚያደርጋቸው ውጤት ነው። ሁሉም የልጄስ ክሩ አባላት ረጅም ጊዜ ከዓመት በላይ የፈጁበት የለፉበት ስራ ይህንን አይነት ውጤት ማምጣቱ የሚቀጥሉት ስራቸው ላይ እንዲለፉ የባሰ ያሉት ቻሌንጆች እናውቃቸዋለን። እነሱን ቻሌንጆች የባሰ እንዲያሸንፉ በጣም ኃይል የሚሆናቸው ነው። ከዛም በላይ ደግሞ ጋር ደግሞ በሲኒማቶግራፊ አፍሪካ ውስጥ ሪኮግናይዝ መደረጉ በጣም ትልቅ ኢንስፓይሬሽን ነው እና እሱም ደግሞ የተሰማ ነገር
ያው ይሄን ሽልማት ወደኛ መምጣቱ በጣም ደስ የሚያስብል ነገር ነው። ለእኔም ብቻም ሳይሆን ለሙሉ ድርጅት ላይ ለተሳተፈው ሰው እና ሌላ ማለት የምፈልገው ነገር ለኢትዮጵያ ውስጥ ላለ ወጣቶች ሲኒማቶግራፈር መሆን የሚፈልጉ ፊልምሜከር መሆን በአጠቃላይ ለሚፈልጉ ሰዎች እንዳለ ይሄ ሪኮግኒሽን በጣም አስፈላጊና አበረታች ነው ብዬ አስባለሁ።
ቀጣይ ነገሮች፣ ወደፊት ሀሳቦቻችሁና እቅዶቻችሁ፣ ግቦቻችሁ ምንድን ናቸው?
ልጄስ በሚቀጥለው የፈረንጆች ዓመት በ2025 ቃና ቴሌቪዥን ላይ ሙሉ ይተላለፋል። 5 ክፍሉ በነፃ ዩቲዩብ ላይ ተላልፎ ነበረ። ሰዎች ኢንዱስትሪው ላይ ያሉ ሰዎች፣ ተመልካቾች በጣም ወደውት ነበር። አሁን ቃና ላይ ስለሚታይ እሱን ጠብቁ፣ ይሁት በጣም ነው የምትወዱት። ሌላኛው ነገር ደግሞ እንደ ፕሮዳክሽን ደግሞ እንደ ጉዞ ፊልምስ ደግሞ የምንሰራቸው አዳዲስ ስራዎች ይኖራሉ። የመጀመሪያ ፊቸር ፊልማችንን ለመስራት ዝግጅት ላይ ነን፣ እሱን እየሰራን ነው። እንዲሁም በተለያዩ ፕላናችን ኢትዮጵያ ውስጥ ያለ ትልቁ ኮንተንት ፊልም እና የቴሌቪዥን ኮንተንት እንዲሁም ሪያሊቲ ሾው ኮንተንቶችን የምንሰራ ድርጅት መሆን ነው እና እሱም ቅድም እንዳልኩሽ ግን ባውንደሪን ውሽ የሚያደርጉ ኮንተንቶች በደንብ ጥሩ ሁኔታ የተሰሩ የተዘጋጀንባቸው ኮንተንቶች እንዲሆኑ ነው የምንፈልገው። እነሱ ላይ ነው እየሰራን ያለ ነው።
እንደ ጉዞ ፊልምስ የረሳው ነገር እንደ ያ ሰማይ ጌታ እንዳለው ነው። እንደ ጉዞ ፊልምስ ያሉት ፕላኖች ያ እንዳለው ነው። እንደ እኔ ደግሞ በተለይ ከዚህ ሪኮግኒሽን በኋላም ከልጅስ የተሻለ ስራን ለመስራት ነው። እኔም ጉዞ ፊልምስ ውስጥ ያለ ሙሉ ቲምም ከልጅስ የተሻለ ስራን ይዞ መምጣት ነው አላማ
ዲስ ፊልም ዳይሬክተር እና ኤግዚኪዩቲቭ ፕሮዲውሰር እንዲሁም ደግሞ ጸሐፊ ሰማይን ጌታ አይችልሁም እንዲሁም ደግሞ የሲኒማቶግራፈር ጋድ ክፍሎም ስለነበረን ቆይታ በጣም ነው የማመሰግነው።
እኛም እናመሰግናለን።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ከምሽቱ 3 ሰዓት እስካሁን 4 ሰዓት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። ነገ እሁድ በመስተዋት ፕሮግራም እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ።